የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
አንድ በአጠቃላይ ላለፉት 27 ዓመታት ለዲሞክራሲ የተደረገውን ትግል እውቅና ለመስጠት በዛ የተከፈለውን መስዋዕትነት እኔ ከዛ ሂደት ውስጥ ከተሳተፉት ሰዎች መካከል አንዱ ስለሆነ በእኔ በኩል እውቅና ለመስጠት፣ በሌላ በኩል ደግሞ ይሄ ወደፊት ያለው ሀገራችን ዲሞክራሲያዊ ሀገር ሆና ማየት የሚፈልግ ራዕይ ለመግለጽ ነው እና ሁለት ገጽታ ነው።
የጋዜጠኞች የጠረጴዛ ዙሪያ ውይይት ዛሬም ይኖረናል።
የጋዜጠኝነትና የንግግር ነጻነት በኢትዮጵያ
ከእስክንድር ነጋ ጋር ካደረግነው ውይይት የቀነጨብ ነው እንደው ያደመጣችሁት።
ለዝርዝሩ አብራችሁን ትቆዩ ዘንድ በክብር እንጋብዛለን።
የጎንደር አገረ ስብከት ጳጳስ ብፁዕ አቡነ ኤልሳ መርጌታ እንደ ስራቸው የሚባሉ ሊቅ ነበሩ፣ አሁን እሳቸው የሉም ብለው ተናገሩ።
አባታችን ማንነታቸው ባልታወቁ አምስት ሰዎች ታፍኖ እንደተወሰደ
ጉዳዩ ይመለከተናል ብለን በማሰብ ስለ እሳቸው መከታተል ጀመረ።
የመጀመሪያው ከአዲስ አበባ ሙሐዘ ጥበባት ዲያቆን ዳንኤል ክብረት፣
ቀጣዩ ጠፉ የተባሉት ሊቅ ልጅ በእርሱ ፈቃድ እንደ ስራቸው እና
የመጨረሻው ከሰሜን አሜሪካ መልአከ ኤዶም ቀሲስ ኤፍሬም ሸቴ ናቸው።
በድንገት ታፍነው ስለተሰወሩት ሊቅ አወያይተናቸዋል።
የንጉሴ አክሊሉ ዝግጅትም በተመደበለት ሰዓት ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል።
እሁድ ሰኔ 10 2010 ዓ.ም ነው ዛሬ።
ከራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን።
ንጉሡ ታምሬ ዝግጅቱን ያቀናብርልናል።
የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ቦርኖ በተባለችው በሰሜን ምስራቅ ናይጄሪያ በምትገኝ ክፍለ ግዛት አጥፍቶ ጠፊዎች ቢያንስ 31 ሰዎች መግደላቸውን የሀገሪቱ ባለሥልጣኖች ገልጸዋል። ፍንዳታው ዛሬ የደረሰው ዳምቧ በተባለች ከተማ መሆኑ ታውቋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ነገር ግን ጥቃቱ ቦኮ ሐራም የተባለው ጽንፈኛ ቡድን ተግባር እንደሚመስል ተገልጿል። ቦኮ ሐራም ከ9 ዓመታት በፊት በሰሜን ናይጄሪያ አመፅ ከጀመረበት ጊዜ አንስቶ ለ20,000 ሕይወት መጥፋት ተጠያቂ ነው ተብሏል። ጽንፈኛው ቡድን ሙስሊሞች በሚበዙበት ሰሜን ናይጄሪያ ጥብቅ እስላማዊ መንግስት ለመመስረት ነው አመፅ የሚያካሂደው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሪያ ልሳነ ምድርን ከኒውክሌር ነጻ ለማድረግ ዓላማ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ስላደረጉት ስምምነት ዛሬ በአዲስ መልክ ተከላክለዋል። ስምምነቱ ሰሜን ኮሪያ የኒውክሌር መሳሪያ ሙከራ ማካሄዱንና ሮኬቶችን በየቦታው ማብረሩን እንድታቆም አድርጓል በማለት ተከራክረዋል። ፕሬዚደንት ትራምፕና የሰሜን ኮሪያው መሪ ሲንጋፖር ባካሄዱት የአጭር ጊዜ ንግግር የፈረሙት ውል ሰሜን ኮሪያ ኒውክሌር መሳሪያ መስራቱን የምታቆም መሆኗን ለማረጋገጥ የሚያስችል ተጨባጭ ነገር የለውም በሚለው ነቀፌታ ምክንያት ትራምፕ ተበሳጭተዋል። ሁለቱም መሪዎች የፈረሙት ውል ኪም የኮሪያን ልሳኔ ምድር ከኒውክሌር መሳሪያ ነጻ የማድረግን ተግባር ፍጻሜ ለማድረስ ያላቸውን ጽኑና የማያወላዳ ቁርጠኛነታቸውን በአዲስ መልክ አረጋግጠዋል ይላል። ይሁንና ከኒውክሌር ነጻ የሚደረግበት ጊዜ መቼ እንደሆነ አይገልጽም። የሰሜን ኮሪያ የኒውክሌር ጣቢያዎች በነጻ ክፍል ስለሚፈተሽበት ሁኔታም አይገልጽም። አኳሪስ የተባለው ከሊቢያ የተነሱ ፍልሰተኞችን ሕይወት ለማትረፍ የሚንቀሳቀሰው የድንበር አልባ ሐኪሞች መርከብ ዛሬ ስፓኝ ገብቷል። ባለፈው ሳምንት ኢጣሊያና ማልታ አላስገባ ብለውት እንደነበር የሚታወስ ነው። ሁለቱ የኢጣሊያ ጀልባዎችም ከመርከቡ ጋር ሲንቀሳቀሱ ነበር። ዳቲሎ የተባለው ተጨማሪ የአኳሪስ ፍልሰተኞችን የጫነው ጀልባ ዛሬ ማለዳ ስፓኝ ገብቷል። አርኒዮል የተባለው ጀልባ ደግሞ ዛሬ ይገባል ተብሎ ይጠበቃል። ፍልሰተኞቹ የተዳከሙ መሆናቸውን የገለጹት የድንበር አልባ ሐኪሞች ቫለንሲያ ሲገቡ በተለያዩ ቋንቋዎች በተጻፉ እንኳን ደህና ገባችሁ በሚሉ መልእክቶች መልካም አቀባበል ተደርጎላቸዋል። የቫለንሲያ ባለሥልጣኖች በገለጹት መሰረት ፍልሰተኞቹ 450 ጎልማሳ ወንዶችና 80 ሴቶች ይገኙባቸዋል። ከሴቶቹ ሰባቱ ነፍሰ ጡር ናቸው። ከ13 ዓመት ዕድሜ በታች የሆኑ 11 ልጆችም አሉባቸው። አብዛኞቹ ፍልሰተኞች አፍሪካውያን ሲሆኑ ከአፍጋኒስታን፣ ከባንግላዴሽ እና ከፓኪስታን የተሰደዱትንም እንደሚያካትቱ በአጠቃላይ ከ26 ሀገሮች የወጡ መሆናቸውን ድንበር አልባ ሐኪሞች ጠቁመዋል። በምስራቅ አፍጋኒስታን በተፈጸመ የአጥፍቶ ጠፊ ጥቃት ቢያንስ 19 ሰዎች ሕይወታቸውን አጥተዋል። ከ50 በላይ የሚሆኑት ደግሞ ቆስለዋል። ከአንድ ቀን በፊትም በዛኑ ቦታ ላይ ጥቃት ተካሂዷል። ጥቃቱ ኢላማ ያደረገው በአልፍጥር ወቅት ጊዜያዊ የተኩስ ማቆም ስምምነትን ያከብሩ የነበሩ የመንግስት ወታደሮችንና የታሊባን አማጽያንን ነው። የዛሬው ጥቃት የተፈጸመው በናንጋሃር ክፍለ ሀገር መዲና ማዕከላዊ ጀላላባድ ሲሆን የመንግስት መስሪያ ቤቶች ይገኙበታል። የመንግስት ወታደሮችና የታሊባን አማጽያን አንድ ላይ ሆነው ኢድ አልፈጥርን ያከብሩ እንደነበር ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ወገን የለም። የጤና ጥበቃ ባለሥልጣኖችና የመድን ሰራተኞች የሙታኑ ቁጥር ሊጨምር ይችላል ብለዋል። የግሪስና የማሰዶኒያ የውጭ ጉዳይ ሚኒስትሮች ማሰዶኒያ በሚለው መጠሪያ ላይ ታሪካዊ የቅድሚያ ስምምነት ፈርመዋል። የግሪስ የውጭ ጉዳይ ሚኒስትር ኒኮላስ ካትሲያስ እና የማሳዶኒያዎቻቸው ኒኮላ ዲሚትሮቭ ሁለቱንም ሀገሮች በሚያዋስነው ድንበር በምትገኘው የፕሬፕሳ ሐይቅ ወረዳ ላይ ነው ዛሬ ስምምነቱን የፈረሙት። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕራስ እና የማሳዶኒያዎቻቸው ዞራን ዛይፍ በፊርማው ስነ ስርዓት ተገኝተዋል። ዛሬ በተፈረመው ስምምነት መሰረት የትንሿ የባልካን ሀገር መጠሪያ ከማሰዶኒያ ወደ ሰሜን ማሰዶኒያ ሪፑብሊክ ይለወጣል። ማሰዶኒያ ስሙን ለመለወጥ የተስማማችው የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅትና የአውሮፓ ህብረት አባል እንዳትሆን ግሪስ ታደርገው የነበረውን ጥረት ለማቆም ከወሰነች በኋላ ነው። የሁለቱም ሀገሮች ምክር ቤቶች ስምምነቱን ማጽደቅ ይኖርባቸዋል። ሂደቱ ወራት ሊፈጅ እንደሚችል ተገልጿል። የቀድሞ ዩጎዝላቪያ ሪፑብሊክና ታሪካዊ ሰሜን ግሪስ መሰዶኒያ እንደ አውሮፓ አቆጣጠር በ1991 ዓ.ም ሉዓላዊ ሀገር ከሆነችበት ጊዜ አንስቶ ሲነታረኩ ቆይተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሰኔ 10 2010 ዓ.ም
በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ አዳምን ፍለጋ ለምን ታማኛለህ እያልከኝ ክፉ ናት። አጥንቴም ካጥንትህ ሥጋዬም ሥጋህ ናት። መስክርልኝ እንጂ እውነቱን ከሰው ፊት እኔን ወስዶ ካንተ ነፍሴን ሲያበጃጃት ሥጋና አጥንት እንጂ ገንዘብ አልዶለባት።
የሰው ፍቅር ትተህ ገንዘብ ብቻ ስትል ሌሎች በልጠውብህ ዝምድናዬ ሲቀል ትርጉመ ቢስ ካልከው መሆኔን ካንተ ጋር ይብቃኝ እኔም ልሂድ አዳሜን ፍለጋ።
ገጣሚዋ አስቴር አበበ ከአትላንታ።
በአድማጮች ስም አመስግነናል። ይልመድቦ ገጣሚ አስቴር።
Chatna, ayo ha, sendro ya chatna, የናት መርካቶ ሲሉኝ ትላንትና ከስራ በኋላ አጣዋደቱና ትገኛለች ብዬ ቢያሳ ደረስኩኝ አይኔ እንደናበቃት ሳላታደርኩኝ ሳላያታደርኩኝ እየተመላለስኩ ላገኛት ሞከርኩኝ ሰንጋ ተራ ባጣት ፉሉ አቀጠልኩኝ ከስራ ስወጣ ብቅ ብል በማታ የለችም ካሳንቺ ስሷ መተገኝታ ስሷ መተገኝታ
ፈልጌ አስፈልጌ የምሽቱን ቀዳሚ ዜማ ነው አድማጮች ሰማ ነው።
ዳግማዊውን አለቃ ተክሌ መልሱልን በሚትለው
ሙሐዘ ጥበባት ዲያቆን ዳንኤል ክብረት ባቀረባት ጽሑፍ መነሻነት
ወደ መጀመሪያው ውይይት እናልፋለን።
ዳግማዊ አለቃ ተክሌ አልክ አዲሱ?
አዎ አሉላ፣ እንደ አለቃ ገብረሃና ልጅ እንደ አለቃ ተክሌ ታዋቂ የሆኑትን ሊቅ ለመግለጥ ነው።
መሆኑን ዳግማዊ አለቃ ተክሌ ማን ናቸው?
መምህር እንደ ስራቸው አግማሴ ይባላሉ።
እሺ።
አለቃ ተክሌ አባታቸው አለቃ ገብረሃና ያወጡትን ዝማሜ የበለጠ አስፍተውና አሳምረው ያቆዩ ሲሆኑ፣ እኒህ መምህር እንደ ስራቸው ደግሞ ለየት ያለ ቅላጼና ዘይቤ ውበትም የዜማ ውበት ካፍንጫው ነው ከአይኑ እንዳትለኝ እንጂ ያን ውበት ሁሉ ጨምረውበት የራሳቸውን ምልክትም አክለውበት አራቀውታል ነው የሚባለው። በዚህም ምክንያት ዳግማዊ ተክሌ የሚል ስያሜ ተሰጣቸው። ከአለቃ ተክሌ በኋላም ዝማሜውን እንደ መሪጌታ እንደ ስራቸው የሚያሳምረው የሚያዜመው የሚዘመው አልተገኘም ነው የሚባለው።
ውበቱ የሚታይ መሰለኝ አዲሱ ካገላለጽ እና ማን ወስዷቸው ነው?
ሙሐዘ ጥበባት ዲያቆን ዳንኤል እንግዲህ ራሱ ይናገር።
ከተወሰኑ ዓመታት በፊት አንድ መጽሐፍ እዛ ጎንደር ሳስመርቅ የጎንደር አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ መሪጌታ እንደ ስራቸው የሚባሉ ሊቅ ነበሩ፣ ወደፊት እንደው ይሄ አቋቋሙ ሊጠፋ ይችላል ብለው ብዙ ካሴት አስቀድሰው ነበረ፣ ግን ምን ዋጋ አለ አሁን እሳቸው የሉም ብለው ተናገሩ። በዛ ደረጃ የተናገሩላቸው ሊቅ ማን ናቸው ብዬ የተወሰኑ ሰዎች ስጠይቅ፣ አዎ ድሮ ነበሩ፣ አሁን እንኳ የሉም፣ በህይወት የሉም የሚል ድምዳሜ ላይ ነው ብዙዎቹ የደረሱት። በኋላ ግን በህይወት መኖራቸውን አንዳንድ ሰዎች መናገር ጀመሩ። አይተናቸዋል፣ እሳቸው የታሰሩበት ጋር ነበርን፣ ወይም ከእሳቸው ጋር ግንኙነት ያላቸውን ሰዎች አግኝተናል የሚሉ መረጃዎች ሲሰማ እንግዲህ እንቅስቃሴዎች ተጀመሩ። ትልቁ ችግሩ በህግ ተፈርዶባቸው የተያዙና የታሰሩ ሰዎች ስላልሆኑ ሁለት ችግር ይገጥማቸዋል። አንደኛ የታሰሩበት ቦታ አለመታወቅ፣ የት ነው የታሰሩት፣ ማን ነው ሲያሰራቸው፣ ከአቃቤ ህግ ጀምሮ እስከ ፖሊስ ሌሎችም ቦታ የነበሩ ሰዎችን ለማጠያየቅ ተሞክሯል። ተይዘው እንደተወሰዱ ነው እንጂ የሚያውቁት ማን ነው የያዛቸው፣ ተይዘው ወዴት ነው የተወሰዱት የሚለው አይታወቅም። እስካሁንም እዚህ ቦታ አሉ የሚል ጥርጣሬ ከአንዳንድ ሰዎች የተገኘ ነው እንጂ በእርግጠኝነት በእጅ ለመጨበጥ አልተቻለም። ስለዚህ ነው አሁን ጉዳዩን ወደ መንግስት ወስዶ የመንግስት ድጋፍ እንዲያገኝና መንግስት ባለው መዋቅር በእነዚህ እስር ቤቶች ውስጥ ሁሉ እንዲፈለጉ ተፈልገውም ነጻ እንዲወጡ ግፊት እየተደረገ ያለ።
ከዚያ አዲሱ፣
ከዚያ በቅርቡ የተቋቋመው በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ማህበረ ካህናትም ገባበት የህዝብ ግንኙነት ክፍሉ መላከ ኤዶም ቀሲስ ኤፍሬም እሸቴ ነግረውኛል።
ለ24 ዓመታት በታሰሩት ሊቅ ጉዳይ መጀመሪያ መረጃውን ያገኘ ነው ወንድማችን ዲያቆን ዳንኤል ክብረት ከጻፈውና ጋዜጠኛ ጌታቸው ሽፈራው ስለሳቸው ዝርዝር ጉዳዮች ካወጡ በኋላ በሁለቱ መነሻነት ነው ስለ ጉዳዩ ያወቅ ነው። ከዛም ቤተሰቦቻቸውን ለማግኘት ሞከርን፣ አገኘን። በዛ መነሻነት እንደ ኢትዮጵያዊም እንደ አንድ የቤተ ክርስቲያን አገልጋይም ጉዳዩ ይመለከተናል ብለን በማሰብ ስለሳቸው መከታተል ጀመርን። ስለሳቸው መጀመሪያ ይሰማ የነበረበት ጊዜ እስር ቤት ከገቡ በኋላ ባገኙት አጋጣሚ የጻፏቸውን ደብዳቤዎች፣ ስለ ራሳቸው እስር ሁኔታ የገለጹበትን በእጃቸው የተጻፈ ፖርች የተደረጉበትን ጭምር ሳይቀር የታመሙበትን፣ ስለ ቤተሰባቸው ያላቸውን ጭንቀት፣ ቤተሰባቸው በተለይ ባለቤታቸው በጸሎት እንዲያስቧቸው በህይወት እንኳን ያለሽ አይመስለኝም ብለው ለምን እንደዛ እንዳሉ እሳቸው ሲወጡ የሚናገሩት ሊሆን ይችላል። በእርግጥ ግን ቤተሰባቸው ምናልባት እንደተበተነ አይነት ስሜት፣ ምናልባት የተቸገሩበት ነገር ደግሞ ቢኖር እሳቸው ያስቀመጡት ትንሽ ገንዘብ ነገር እዚህ ቦታ አለና ከዚህ ቦታ ወስደሽ እንደዚህ አድርጊ የሚል በኋላ ላይም ደግሞ እንዳመማቸው እና እንደው ባክሽ 3 ብር ካለሽ እንደው ፈልገሽ ላኪልኝ አሉበትን እጅግ በጣም ልብ የሚነካ ደብዳቤ ይሄን ነው እንግዲህ ያገኘነው።
ጤናቸው አሁን በምን ሁኔታ ላይ ይገኛል አሏችሁ? ቤተሰቦቹ
ከታሰሩበት ጊዜ ጀምሮ ማንም የቤተሰብ አባል አግኝቷቸው አያውቅም። ከቤተሰባቸው ጋር ላለፉት 24 ዓመታት አልተገናኙም። ግን ስለሳቸው ለመጨረሻ ጊዜ የቤተሰባቸው ድምጽ የሰማው የዛሬ አመት አካባቢ ነው፣ በ2009 እንደሆነ ልጃቸው ነግሮናል። ሄዶ አንድ ሰው እንዳያቸው ከዛ በኋላ መልእክት ይዞ መጥቶ፣ ግን ቤተሰባቸው ያሉበትን ቦታ ስላላወቁ ደብረ ታቦር ስለመሰሏቸው እዚያ ፈልገው እንዳጧቸው እና እንግዲህ እስከ 2010 ድረስ ያ መልእክት እንኳን ለቤተሰባቸው አልደረሰም ነበረ። ግን ቢያንስ ባለፈው አንድ አመት ውስጥ ያያቸው ሰው በትክክል አለ ማለት ነው። አላረጋገጥንም እንጂ በቅርቡም በዚህ በወራት እድሜ ውስጥ እንደዚሁ በስራ ጉዳይ ወደዛ ቦታ የሄዱ ሰዎች እንዳዩቸው፣ ያዩቸው ሰዎች አላወቋቸውም፣ እሳቸው ናቸው እነዚህን ሰዎች ያወቋቸው እና እገሌ ነኝ እንዳሏቸው ይሄ መረጃ አለን።
አሉላ፣ የሚገርም ታሪክ ነው። ግን ማን ለምን አሰራቸው እኒህን ሰው?
እውነት ነው አዲሱ። ለመሆኑ ዛሬ የት ነው ያሉት?
ምን ጥፋት ቢፈጽሙ ነው አንድን ካህን 24 ዓመት ሙሉ ድራሹን አጥፍቶ ማሰር ወይም መደበቅ?
ከቤተሰብ ምንም አላገኘህም አዲሱ?
የጤና ባለሙያ የሆነውን ነርስ ነኝ ብሎኛል። 6ኛ ወንድ ልጅ በእርሱ ፈቃድ እንደ ስራቸውን አግኝቼ አነጋግሬዋለሁ።
ያሉበትን ቦታ የጤንነታቸውን ሁኔታስ ተናገረ? ምን አለ?
ከራሱ እንስማ።
መልካም።
አባታችን ከ1986 ዓመተ ምህረት ጀምሮ ተገናኝተናል አውቀን። በወቅቱ 4 ዓመት ህፃን ነኝ። ምናልባት ትንሽ ነው እንጂ ብዙም አላውቀውም። አሁን ዝም ብሎ የሚታይ ነገር አለው፣ አልፎ እንደሚሄድ አይነት ነገር ትንሽ ሰው ይታየኛል እንጂ እሱን አላውቀውም። ታሪኩን ግን በደንብ እናቴን ጠይቄ፣ ትልቅ እህቴን ጠይቄ፣ በወቅቱ የነበሩ ጓደኞችን ጠይቄ፣ አንዳንድ መረጃዎችን ማገላብጬ ማወቅ ችያለሁ እና ባጠናሁት መሰረት ግን ለመናገር አይከብደኝም።
ምንድን ነው እሱ መነሻው? ማን ወሰዳቸው? የት ሄዱ? ለምን ታሰሩ? በአንተ የተገነዘብከው የተረዳኸው ምንድን ነው?
እንግዲህ ከታሰረ በኋላ ታስሮ የላከው ደብዳቤ ከኛ ከእጃችን ይገኛል። አጠቃላይ ለምን እንደታሰረ እንዴት እንደታሰረ ዘርዘር አድርጎ እዛ እስር ቤቱ ነው የላከው ደብዳቤ ይገልጻል። እሱም እንደሚለው 1986 ዓመተ ምህረት 11:35 አካባቢ ከስራው ቆይቶ ሲመለስ።
የት ነበር የሚሰሩት ወላጅ አባት ፈቃዱ?
የኪራይ ቤቶች አስተዳደር፣ አሁን የቤቶች ልማት አስተዳደር ተብሏል መሰል፣ በኪቢያድ ነው የሚባለው።
እሺ።
የዛ የአስተዳደር ክፍል ኃላፊ ነበረ። ማንነታቸው ባልታወቁ 5 ሰዎች ታፍኖ እንደተወሰደና አሁን ጎንደር በተለምዶ ራስ ግንብ ወይም ቤተ መንግስት በሚባለው አንደርግራውንድ ውስጥ ከመሬት በታች በሆነ ክፍል ውስጥ እንደሚገኝ፣ በወቅቱም እንደተደበደበ እንደቆሰለ ሰውነቱ። ይህን ደብዳቤ ከታሰረ ከአንድ ወር በኋላ ነው ጽፎ ለኛ የደረሰን። እዛው ደብዳቤው ላይ ግን ተንተና አድርጎ ለምን እንደተያዘ ምክንያቶችንም ጠቅሷል፣ የሆነውን ሁሉ ጠቅሷል። ከዛም ያው እንደተያዘ ደብዳቤውም ላይ ዝርዝር አድርጎ አስቀምጦታል። አንደኛ የመአድ አባል ነህ የሚል ነው። ሁለተኛ አንድ የደርግ ጀነራል ነበረ መሰለኝ ኃይሉ የመለሰ የሚባል እሱን ቆስሎ አሳክመሃል የሚል ነው። በእነዚህ ምክንያቶች አስረውኛል፣ ደብድበውኛል። ቁስሌ የተወሰነ የማገገም ስሜት አለው፣ ግን በእነዚህ ምክንያቶች ነው የታሰርኩ ብሎ ለቤተሰብ መልዕክት አስተላልፏል። በወቅቱ እናቴ አራስ ነበረች። አሁን እኛ ምንድን ነው የመአድና የደርግን ባለስልጣን አሳክመሃል የሚል ነው የሚያስከስስም የሚያስቀጣም የሚያሳስርም ከሆነ በወቅቱ ያሉት ኃላፊዎች ነበሩ። እነሱ ተጠይቆ ያለበት ችግር ታይቶ ይጠየቅ ከሆነ በፍርድ ይጠየቅ፣ የሚታሰር ከሆነ ይታሰር፣ እኛ ቤተሰቦቹ ግን ማወቅ አለብን ብለው እናቴም ትልቅ እህቴም በተደጋጋሚ ብዙ ጊዜ ጥረት አድርገው ነበር። በቃ አሁን ሁኔታዎቹ እየተጣሩ ነው፣ በቅርቡ ይፈታል፣ ምንም የተገኘበት ነገር የለም እየተባለ ከዛ በኋላ የአዲስ ዓመት ይፈታል፣ የመስቀል ይፈታል እያሉ ብዙ ጊዜ ያለፈ ደብዛውን በዛው ጠፍቶ ቀረ።
እናንተም እንቅስቃሴ ተዋችሁ? ከዛ በኋላ
ቅድም እንደነገርኩ እናቴ ከራስ ቤት ነው የወጣችሁና ብዙም ጠንከር አላለችም። ያም ሆኖ ግን ትልቅ እህቴን ቤት ልጆችን እኛን እየተንከባከበችን እናቴ እዚህ ጎንደር ከተማ ላይ የነበሩት ያስተዳደር የፖለቲካ ዘርፍ ኃላፊንም ተደጋጋሚ እየሄደች ተጠይቅ ነበር። ያን ያህል ግን ለእሷ ምንም መልስ አልሰጧትም፣ ትክክልም ሊያስተናግዷት አልቻልም። በየደረጃው ከከተማው ጀምሮ ከክልል እስከ ጠቅላይ ሚኒስትሩ ቢሮ ድረስ ጥያቄዎችን በየደረጃ አቅርባለች። ምላሽም አልተሰጣትም፣ በትክክልም አላስተናግሯትም፣ ሞተም አላሏትም፣ አለም አላሏትም በህይወት። በእነዚህ ሁኔታዎች ላይ ምንድን ነው አንዳንዶቹ እዛው በወቅቱ የነበሩ ሰዎች እንደው ልጆችሽ ለምን ዝም ብለሽ አታሳድግም፣ ደግሞ አንቺ በአንቺ ላይ ሌላ ችግር ይፈጠርና ብለው እንደ ማስፈራራት አይነት ሲያደርጓት፣ እነዚህ ቤት ውስጥ ያሉት 9 ልጆች ተበትነው ሜዳ ላይ ከሚቀሩ ልጆችን ባሳድግ ይሻላል ብላ እሷም ነገሩን መጣፍተዋለሽ ማለት ነው። ከዛ በኋላ ግን ያው በጉዳዩ ላይ ምንም የተሄደበት ነገር የለም። ግን በወቅቱ የነበሩ አንደኛ የቅርብ ዘመድ ነበር። እሱ ብዙ ቦታዎች ላይ ጥረት አድርጓል። ግን ያው በወቅቱ ምንም ሊያገኝም አልቻለም። ሊያስቀርቡትም አይደለም ገፍቶም ሊያናግሩት ፈቃደኞች አልሆኑ አሉ። እዚሁ ከተማ ውስጥ አሉ፣ እዚሁ ጎንደር ከተማ አሉ። በወቅቱም እናቴ መሬት ወድቃን ብትለምናቸው ጭራሽ ሊያናግሯት አይደለም ከቢሮው እንድትወጣ ነው ያደረጓት በጠባቂዎች አማካኝነት። አሁንም ድረስ አሉ ባለስልጣናት ናቸው እዚሁ ከተማው ላይ። አንደኛው ግን እዚሁ ደማህና ከተማ አካባቢ ነው የሚገኙት። ይህንንም ጥያቄ በደንብ አልቅሳ ደም አንብታ ነው የጠየቀች። ግን ያው ምላሽ አልሰጧትም። እንደውም አስጠንቀቅ ሁሉ ጀመሩ። ተጠንቀቂ አንቺ ወደ ማለት ሲገቡ ሁለት ሰው ከአንድ ቤት ከሚታጣው አንዱ ይሂድ ብላ ልጆቹን ማሳደግ ምርጫው አደረገችው።
ወደ ጠቅላይ ሚኒስትሩ ቢሮ ድረስ ደርሰናል ብለኸኛል እና ከዛስ የተገኘው መልስ ምን ሆነ?
ምንም መልስ የለም።
ግን አሁን ከኔ ጋር እያወራን እስካሁን ዋሳ ድረስ የት እንዳሉ አታውቁም? በህይወት ይኖሩ አይኖሩ?
አሁን እንግዲህ በህይወት መኖራቸውን እኛ እናውቃለን። የምናውቅባቸውም ሁለት ሶስት ነገሮች አሉ። የመጀመሪያው ነገር ቅድም እንደነገርኩህ ይሄ ደብዳቤ አባቴ እስር ቤት ውስጥ ሆኖ የላከው ደብዳቤ አሁን በህይወት የለችም የቆየ የምትባል ሴት ነበረች። እንደገና ደግሞ የእስር ቤት ጠባቂ ነበር እና ሁለቱ እርስ በርስ ስለሚግባቡ ደብዳቤውንም አባቴ የላከው በዛ በእስር ቤቱ ጠባቂ አማካኝነት ነው። እሱ ዛሬ በህይወት የለም። በእሱ አማካኝነት ደብዳቤው ይደርሰው ነበር ለእናቴ እና ያቺ ጠንካራ ሴት ነበረች። ከእነሱ ጋር ቀስ እያለች እየጠረበች መረጃዎችን ለእናቴ ትነግራት ትሰጣት ነበር እና ያም መረጃ በህይወት ይኑር አይኑር እንድታጠራላት እናቴ በላከቻት መሰረት ለማረጋገጥ ችላለች። በወቅቱም አሁን ልገልጽልህ ከማልችል ቦታ እንደተዛወረ እስር ቤቱ ከጎንደር ወደዛ ቦታ እንደተዛወረ ለእናቴ በትክክል እሷ አስረድታታለች። ከዛ በኋላ ይቺ ሴት ተደጋጋሚ ቦታውን ከነገረቻትም በኋላ በተደጋጋሚ ቤት ድረስ እየመጡ ቦታውን ሳይሳሳቱ ማለት ነው እኒህ በተደጋጋሚ የሚመጡ ሰዎች ቦታውን ሳይሳሳቱ እዛ ቦታ እኮ አለ እያሉ እንዲሁ ለእናቴ ይነግሯት ነበር። ያ ማረጋገጫ ነው።
ወደዛ ሜዳ አልሞከራችሁም?
አዎ ልመጣበት ነው።
እሺ።
ሶስተኛው በጣም አሁን ገፍቶ የመጣው አሁን አባቴ አለበት የተባለው ቦታ በአካል ያዩት ሰዎች መጥተው ለቤተሰብ እሱም በህይወት እንዳለ መልእክት እንዲነግርለት መጥቶ ያም ከአባቴ ጋር የተገናኘውን አካል ከኛ ከቤተሰብ ጋር ተገናኝቷል፣ በህይወትም እንዳለ አረጋግጧል፣ በህይወትም አለ ብሎ እሱ መልእክት ልኳል። እና ለቅድም ከአንደኛ እስከ ሶስተኛ የገለጽኳቸው ነገሮች በሙሉ ቦታው ላይ ተመሳሳይ የሆነ ነገር ነው ያላቸው እና በዚህ ምክንያት አልሞተም የሚል ድምዳሜ ውስጥ ገብተናል። እንዳልሞተም አረጋግጠናል።
ስሙን ልገልጽልህ የማልችለው ቦታ እንዳለን እናውቃለን ብለኸኛል እና እዛ ለመሄድ ቤተሰቡ አልሞክረም?
አሁን ምንድን ነው እኛም አሁን ይህን ጥያቄ በጣም ጎልቶ እንዲወጣ ያደረግንበት ትልቁ ምክንያት የታሰረው ያለ ፍርድ ነው ለ24 ዓመት ነው። እኛም አሁን ስናየው በከፍተኛ ወንጀል ሲጠረጠሩ የነበሩ የደርግ ባለስልጣናት የነበሩ በተለያየ መንገድ በመንግስት ስያሜ የሰጧቸው ትልልቅ ወንጀለኞች ተብለው የተፈረዱትን በሙሉ አሁን ባለው ሁኔታ መንግስት እየፈታ መሆኑን አይተናል። ከዚህ አንጻር የአባቴ ወንጀል እዚህ ግባ የሚባል አይደለም። ሲሆን ቀርቦ እንኳን ማስረዳት እንኳን እድል የሚሰጠው እንደው ከሳሾቹን ሁሉ አሳሪዎቹን ሁሉ ሊያሳፍር የሚችል ህዝቡን የሚያሳዝን መንግስትን የሚያሳዝን ጉዳይ ነው እና አሁን ባለው ሁኔታ ነገሩ ቢነሳ አባቴም ፍትህ ያገኛል፣ ከእስርም ነጻ ይወጣል የሚል ትልቅም እምነት አግኝተናል። እናታችንም ካላት መከራ የከተማሳደጉ አንጻር ወደ እነዚህ ወደ ፖለቲካውም ወደ ተለያየ መንገድ እንዲገፍተን እንዲገባ እሷ ፍላጎት የለ በቃ እንዲበቃ ለቃ ቤተሰባችን እግዚአብሔር ያመጣውን እሱ ራሱ ይመልሰው በሚል ብዙ ጉዳዩ ላይ እኛ ትኩረት እንድንሰጥ አታደርገን ነበር እና በኋላ ግን እኛ እንግዲህ ከ24 ዓመት በኋላ ጉዳዩን ጠያቂዎች ነን ተነስተን ባለቤት ሆነናል። እና ጉዳዩ የተነሳበት ትልቁ ምክንያት በተለይ አሁን አዲሱ ጠቅላይ ሚኒስትር የጀመሯቸው ነገሮች እንደ ምክንያት ይቆጠሩ እንጂ መረጃዎች ግን ትናንት ነበሩ፣ ዛሬ ላይ የመጣው መረጃ ግን ይበልጥ ጎልቶ የወጣና በትክክል መኖሩ የሚያረጋግጥ ነው። እኒህ መረጃዎችም እሱን በቀላል ለመፍታት ምቹ ናቸው በሚል ነው እኛ አሁን ጉዳዮችን በጣም ደስተን ይሄድንባቸው።
እንግዲህ እንደነገርከኝ እሳቸው ነበሩ የቤተሰቡ ምሶሶ ማለት ያው በገቢ ረገድ። አሁን ቤተሰቡ እንዴት ይኖራል? አንተም 27 ዓመቴ ነው ብለኸኛል። ምናልባት ስራ ላይ ተሆናቶን አላውቅም። ማን ነው ቤተሰቡን የሚደጉመው የሚደግፈው?
እናቴ በተለይኛን ለማሳደግ ከህቴ ጋር ሆነው ያሳለፉት መከራ ቃላት አይችሉትም። ቤተሰቡ ላይ 9 ሰው አለ። እናቴ ምንም የላትም። በኋላም በተለይ እንደው ወደፊትም እግዚአብሔር ብሎ የምንገናኝበት ነገር ይኖራል በሰፊ የጎንደር ህዝብ አባቴ ከታሰረ ጀምሮ በተለየ ጊዜ እየመጡ እየጠየቁ ከተማ ውስጥ ብር እየተሰበሰበ ለቤተሰብ ብር ድጋፍ ይደረግ ነበር። በቃ የቀን ስራ እናቴ የቀን ስራ ውስጥ ገብታ ራሷን መስዋዕት አድርጋ እኛን ለማሳደግ ያደረገችው ጥረት በጣም ከባድ ነበር። በኋላም እህቴ ያው ወደ አረብ ሀገር ለመሰደድ ተገድዳለች። በጣም ብዙ መከራ አይታ በኋላም ደግሞ በእነዚያ ጊዜያት በ24 ጊዜያት ውስጥ እኛ ወደ አሁን ምንም ሰራተኛ ለኛ ለወንድሞችም ስራ ውስጥ ያዙ። አሁን ይህን ያህል የጎላ ችግር አይኖርም፣ ግን በወቅቱ የነበረው ነገር ቤተሰቡ ላይ ምንም አይነት ነገር አልነበረም።
እናንተ ግን በአሁን ሰዓት የእሳቸው መብት እንዲጠበቅና ፍትህ እንድታገኙ ግን እንቅስቃሴያችሁ አሁን ቆሟል ወይንስ እንደቀጠለ ነው?
እንግዲህ አልቆመም። አሁን ባልከው መንገድ እኛ ለዚህ ለክልሉ እዚህ በአዲን ጽህፈት ቤትም ቀጥሮውናል። ሁለተኛ ዋና ባለቤቲቱ እቺው ቅድስት ቤተክርስቲያናትና ለሀገረ ስብከታችን አቡነ ኤልሳ ጉዳዩን አስረድተን ብፁዕ አባታችንም ደብዳቤ ለጠቅላይ ሚኒስትሩና ለብፁዕ ቅዱስ አቡነ ማትያስ ጽፈዋል። ብፁዕ አቡነ እንድሪያስ የደቡብ ጎንደር፣ እሳቸውም በተመሳሳይ መንግስት ለእኒህ ሊቅ ፍትህ እንዲሰጥ ደብዳቤ ጽፈዋል። ጉዳዩንም ያው እዛው አዲስ አበባ የተወከሉ አሉ፣ በዚህ ጉዳይ ላይ የሚንቀሳቀሱ ገብተው ለማስረዳት ሞክረዋል። ክቡር ጠቅላይ ሚኒስትሩንም ለማግኘት ቅዱስ አባታችንም ቀጠሮ ይዘዋል ማለት ነው። በእንደዚህ ሁኔታዎች ላይ ነው ያሉት። ከዚህ ውጭ ግን የሚንቀሳቀሱ ግን በርካታ ወንድሞች አሉ። በተለይ ጋዜጠኛ ጌታቸው ሽፈራው፣ ዲያቆን ዳንኤል ክብረት መዋዘ ጥበባት፣ እነ መምህር ዘመድኩን፣ ሰሜን አሜሪካ የሚገኝ የካህናት ህብረት፣ እነ ቀሲስ ፍሬም ሸቴ፣ በአጠቃላይ በአሜሪካ በተለያየ ሀገር ያሉ ሰዎች ጉዳዩም ጉዳያቸው አድርገው እንቅልፍ እየተኙ አይደለም። ፍትህ መገኘት አለበት። የእሱ ፍትህ መገኘት በቤተ ክርስቲያኒቱ ትልቅ ነጻነት ነው። አሁን እንደ ስራቸው ብቻ የሚያውቃቸው የቤተ ክርስቲያኒቱ ሞች አሉ። የእሱ መገኘት በተለይ ለአብነት ትምህርት ለቤተ ክርስቲያኒቱ የዜማ አገልግሎት ትልቅ አስተዋጽኦ ስለሚኖረው እንደ ስራቸው አንድ ግለሰብ ብቻ አይደለም፣ ለቤተ ክርስቲያኒቱ በጣም በጣም አስፈላጊ በመሆኑ እንደ ስራቸው መገኘት በጣም ዘርፈ ብዙ ጠቀሜታ አለው እና በዚህ ጉዳይ ላይ በጣም በርካታ ሰዎች ባለቤቱ ነው እየሰሩበት ያለ ነው። እንግዲህ እኛ አሁንም እየሰማ ነው እንደምንገኘው አንዳንድ መረጃዎች የመንግስትም አካላት ጉዳዩንም እንደሰሙትና እንዳዘኑም እየነገሩን ነው። ጉዳዩንም እንደሚገፉበት ነው። እንግዲህ እስካሁን አልተገናኘንም። አጠቃላይ ግን ያለው ነገር የሁሉም ጉዳይ ሆኗል ለማለት ያክል።
ዛሬ መንቀሳቀስ የጀመሩት ሁሉ ሊቁ በተያዙበት ጊዜ የነበሩና የሚያውቁ ይመስለኛል። ለምን ዛሬ መንቀሳቀስ ጀመሩ? መልሱ ቅድም ተሰጥቷል። መዋዘ ጥበባት ዲያቆን ዳንኤል ክብረት ለስራ ጎንደር ሄደ። ሊቀ ጳጳሱ ስለ ሊቁ መጥፋት አነሱ። እርሱም ዳግማዊውን አለቃ ተክሌን መልሱልን ብሎ ጻፈ። ይኸው ነው
እና እዚህ ያሉትም ሆኑ በኢትዮጵያ ውስጥ የሚንቀሳቀሱት ምን እያደረጉ ናቸው?
የሰሜን አሜሪካው የካህናት ማህበር ያወጣው የአቋም መግለጫ አለ። ባጭሩ ሊቁ ፍትህ አግኝተው ያለምንም ቅድመ ሁኔታ እንዲፈቱ፣ ያለ አግባብ ያፈኗቸው ጥፋተኞችም ለፍርድ እንዲቀርቡ፣ ቤተሰቡም ሆነ ቤተ ክርስቲያን ይቅርታ ተጠይቀው ተገቢ የሆነ ካሳ እንዲሰጥ ነው የአቋም መግለጫቸው የሚጠይቀው።
ከሊቁ ታሪክ ወደ ንጉሴ አክሊሉ ዘአፈሊቅ ንቅር እንለፍ።
ንጉሴ አክሊሉ ዘአፈሊቅ ባለፈው የጀመረውን የስፖርት ታሪክ በመቀጠል ሌሎች እንግዶችንም ይዞ ቀርቡ።
ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳይ ሽማልልም ቢ እንደፈቀደችው ትዘበገላዋይ ወይዳይ አበሳይ ወይዳይ አበሳይ Thank you.
ለልሲ ለሷና ተደፍኝ ለታንገላታይ ነው ወይዳይ ሽማለልምቢ እንደፈቀደችው ትዘት በገላይ ወይዳይ አመሳይ ፍቅሯ ቀለለስ ለሷና ተደፍኝ ለታንገላታይ ነው ወይዳይ ሽማለልምቢ እንደፈቀደችው ትዘት በገላይ ወይ ሽሮኛል ይያልኩኝ ሳወራ ለካስ ፍቅሪ ዞኛል አገኘሁ ቆይታ በየተዝናነች የፍቅር ዳለብኝ ሳልከፍለው ዘንግች ያለብኝ ነዳው እሷው ፈረደች በናፍቆቷ ወጥመድ አስናቀረበች ዋቀለለስ ለሷን አዘዘብኝ ለታንገላታይ ነው ወይዳይ እሽማለልምቢ እንደፈቀደችው ትዘበገላይ ወይዳይ አበሳይ
የአዲስ አበባው መስኮት ተከፍቷል። ሰላም ንጉሴ።
ሰላም ሰላም ንጉሴ።
መስኮት የተከፍቶ ሳገኘው ድንገት ዘው አልኩ አይደል? ያንድ ወርቃማ ዘመን ሁለት ወርቃማ ትዝታዎች፣ አንዱን በጣፋጭ ድል አድራጊነት፣ ሌላውን በአሳዛኝ ተሸናፊነት። ልክ የዛሬ 50 ዓመት የስድስተኛው አፍሪካ ዋንጫ እግር ኳስ ታሪክ በኔው መስኮት ሲወሳ ፍስሐ ወልደ አማኑኤል በወቅቱ ለኢትዮጵያ ብሔራዊ ቡድን በዘጠኝ ቁጥር ቦታ ተሰልፎ የተጫወተ ነው። ያን ዘመን ያን ጊዜ ከኔ ጋር ሆነን አስታውሰናል።
በጣም አመሰግናለሁ ንጉሴ አክሊሉ። ስድስተኛ አፍሪካ ዋንጫ በህይወቴ ካረኳቸው የብሔራዊም በአገርም ውስጥ ከነበሩ የእግር ኳስ ጨዋታዎች በሙሉ ትልቅ ትውስታ፣ ትልቅ ትዝታ የተወብኝ ጊዜ ነው። ስድስተኛ አፍሪካ ዋንጫ በ1960 ዓ ም በጥር ወር አዲስ አበባ ላይ በስምንት ቡድኖች መካከል የተካሄደ የአፍሪካ ቻምፒዮና ውድድር ነበር። በእርግጥም ደግሞ የኢትዮጵያ ቡድን የዩጋንዳን ቡድን፣ የአልጄሪያን ቡድን፣ እንዳውም አልጄሪያ ላይ አንዱን ግብ ያስገባሁት እኔ ነኝ። ኮንጎ ኪንሻሳን ሁለተኛ ሆኖ ነው የመጣ የነበረው። ጋና አንደኛ ነበረ። ጋና በቀጥታ አስመራ ላይ የራሱ ውድድር ከአይቮሪ ኮስት ጋር ነው ያደረገው። ኢትዮጵያ ከኮንጎ ጋር ነው ያደረገችው። ኮንጎ ኪንሻሳ የዛን ጊዜ ትኩስ ቡድን ነው። በውስጡም ጥሩ ተጫዋቾች አሉበት። ከማረሳቸው መካከል ከላላ አሸናፊዋን ግብ ያስገባው ሞኪሊ ሳዮ የሚባል አንድ ተጫዋች፣ በጣም እንደ ፔሌ የሚደነቅ ጋሽነቃቸው በጣም በአድናቆት ይናገርለት የነበረ ተጫዋች እንደነበረ፣ አራት ቁጥሩ ስሙንም አላስታውሰው የኮንጎ እነኚህ ተጫዋቾች መቼም ብስለትና የኳስ ልዩ ችሎታ ይቼባቸዋለሁ። ሆኖም ቢሆን ኢትዮጵያ ቡድን በእውነት ኳስ እውነት ድቡልቡል ናት የምልበት ምክንያት ይሄ ነው። እንደ አጋጣሚ ሆነና ኮንጎ 2-3 የኢትዮጵያን ቡድን አሸነፈ እንጂ
3-2
ይሄንን ዋንጫ በእጇን ታረጋለች ብዬ አስብ ነበር።
ደጋፊውስ እንዴት ነበር?
ልነግርህ አልችልም። በእውነት ኡጋንዳንና አልጄሪያን ካሸነፍን በኋላ ጉሮሸባዬ ዘፈን እየተዘፈነ እየተጨፈረ ኢትዮጵያም ወደ ድል እየሄደች ነው የሚል ተስፋ ነበረ። በትክክለኛው የጨዋታ ጊዜ እኩል ለእኩል ነው የነበር ነው። መንግስቱ ይመስለኛል በቴስታ ሁለተኛዋን ግብ በማስቆጠር እኩል ለእኩል ያደረገን የነበረው እና በእኩል ለእኩል አርፈን ነው ከዛ በኋላ ከአስራ ሁለት ደቂቃ በኋላ እንደገና ኮንጎ በካላላ አማካኝነት ያው በማይረባ ጥፋት እኛ ላይ ግብ ገባ። በወዲያ በኩል ደግሞ አንድ በስድስት ሜትር በአምስት ሜትር ርቀት ውስጥ የተገኙ ነጻ ጎሎች የሚባሉ ነበሩ። እነሱን ደግሞ እኛ ማስገባት ሲገባን ያን እድል አልተጠቀምንም። በኋላ ሰው እንደው አንጀቱ እጢው ዱብ አለ። ምክንያቱም ያው የመጨረሻ እነሱ አስገብተው ያቺን ግብ በራቸውን ዘጉ።
በወቅቱ ኢትዮጵያ አይቮሪ ኮስትን 1-0 አሸንፋ ነበር። ይህን የኢትዮጵያንና የአይቮሪ ኮስትን ጨዋታ 31,000 ተመልካች ትኬት ቆርጦ በአዲስ አበባ ስታዲየም ተመልክቶታል። ይህን ዜና ጋዜጠኛ ሰለሞን ተሰማ የበኩረ ጽዮንን ግብ አይቶ ሌላ ፍጹም ሌላ ብሎ እንደዘገበ ትዝ ይለኛል። ፍሳሐ ወልደ አማኑኤል፣
በጣም ትዝ ይለኛል በእውነት። በኩረ ጽዮን የመታው ምት ከመሬት ከፍታውን ሳይለቅ የሄደችው ኳስ ልክ ኮርነር ላይ ማዕዘኑ እንጨቶች የሚገጣጠሙበት ላይ ነው እንደው ወስዶ ቁጭ ያረጋት እና የሚገርም ነገር ነው። መቼም ፈነዳ፣ ስቴዲየሙ በደስታ ፈነዳ፣ ፈነደቀ። በእውነት ግሩም ምት ነው፣ ግሩም ኳስ ነው። ሉቻኖ፣ እኔ፣ አበበ ጉርሞ የመሳሰልን በጊዜው የነበርና አንዳንድ ተጫዋቾች የምንታወቅበት በምታችን ነው። እኔም እንዲህ ያለ ምት መምታት ወዳለሁ። የበኩረ ጽዮን ደግሞ እስካሁን ድረስ ማንም የማይረሳው ግብ ነበር።
አዎ ነበር፣ ሆኖ ቀረ እንጂ። ንጉሠ ነገሥቱ በዚህ ውድድር የኢትዮጵያን ብሔራዊ እግር ኳስ ቡድን አጨዋወት አይተው መጨረሻ ላይ በዚያው ዓመት የሜክሲኮ ኦሎምፒክ ይካሄድ ስለነበረ የብሔራዊ ቡድን ተጫዋቾች ሜክሲኮ ሄደው ያን ኦሎምፒክ እንዲያዩ የአበበ ቢቂላንና የማሞ ወልዴን የማራቶን ሩጫ እንዲመለከቱ፣ በመጨረሻም ደግሞ ማሞ ወልዴ በማራቶን አሸንፎ ሶስተኛውን ሜዳይ ለኢትዮጵያና ለአፍሪካ ሲያስገኝ እዚያ ሆነው ሲያበረታቱ እንደነበረ ትዝታቸው ነው። ይህን በተመለከተ እንግዲህ የማሞን ታሪክ በሌላ ጊዜ እንመለሳለን። ለዛሬው ፍስሐ ወልደ አማኑኤልን አመሰግናለሁ። ደህና ሁኑ።
Una vez, otra vez. የሰላሬው ለናት ኢትዮጵያ የተሰዋው ለኢትዮጵያ አንድነት የተሰዋው ለናት ኢትዮጵያ የተሰዋው ያጋማ ኪሎ አክሳ ለሀገር አንድነት ከነዋል ወቃ ለሰንደ ቀርበው ለባንዲራችን ሪሰርቻዋል ለሀገራችን ሪሰርቻዋል ለሀገራችን
አሁን የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ጋዜጠኝነትና የንግግር ነጻነት በኢትዮጵያ
የመብት ሙግት ለውጥና የሀገር ጉዳዮች
የለውጥ ሐሳቦች ኡን መሆን ይዘዋል መንገዱም ተጀምሯል በሚል ይንደረደርና
የለውጡ መሰረታዊነት ግን የግድ ነው ሲል የሚሞግተው
አሁን በቅርቡ ከስር ተለቆ ወዲህ ወደ ዩናይትድ ስቴትስ የመጣው ጋዜጠኛው እስክንድር ነጋ ነው።
እስክንድር ይህን ያለው ለአክብሮትና ለመስጋናው በተሰናዳለት ስነ ስርዓት ላይ ሲሆን
በዩናይትድ ስቴትስ ቆይታው አስተናጋጆቹ ለነበሩት ጋባዦቹ መሰናበቻ ጭምር በሆነው በዚህ ስነ ስርዓት ላይ
ባለቤቱ ሰርካለም ፋሲልም ላሳየችው ጽናት ለአክብሮት ምስጋናው ተጋባዥ ብቻ ሳትሆን
ከባለቤቷ ጋር የሌላ ለየት ያለ ስነ ስርዓት ተቋዳሽም ሆናለች።
ስነ ስርዓቱ የስንብትና የምስጋና ብቻም አልነበረም። ታዲያ አሉላ በስፍራው ተገኝተ ተከታተለህ ነበርና
አዲሱ መልካም ከውይይቱ በፊት እንደው ለመንደርደሪያ ያህል ቢሆን ለየት ያለ ማህበራዊ ገጽታ ያለው ስርዓት ከስር በመግባትና በመውጣት በርካታ አመታት ያሳለፈ እንደመሆኑ እስክንድር ሰርካለምም ወደዚህ ወደ ዩናይትድ ስቴትስ እስክትመጣ በነበረበት ጊዜ ልጇን ሳይቀር በስር ቤት የመውለድ ጣ ነበራትና ቀደም ባሉ በዝግጅት ክፍላችን በተደረጉ ቃለ ምልልሶች በጽዮን ግርማ ጋር ባደረጉ ቃለ ምልልስ በደንብ እንደታዩ ብዙ ተዳሷል። ወደ እሷ እንሄድም። ነገር ግን የተለየ ቦታ ተሰጥቷል። ሙሽሮች ሆነው ነው ያመሹት። አዲሱ ያመለጣችሁን በአክብሮት እንካሳችሁ የሚል ይመስላልና ለየት ያለ ቀለም የነበረው ዝግጅት ነው። እስክንድር ነጋ ብዙም ሰዓት ቆይ ነው ተመልሰ የመጣው። የቆየ ቀጠሯችን በፕሮግራም መደራረብ ምክንያት መሰናበቻ ላይ ልናደርገው በተስማማ ነው መሰረት ዛሬ በቅ ብለሃል። በድጋሚ ወደ ራዲዮ መጽሔት እንኳን በደህና መጣ።
በጣም አመሰግናለሁ። እናንተም ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
እስክንድር፣ ባለፈው እሁድ ዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንና ኢትዮጵያውያት ለነበረ ተሳትፎ ለማህበረሰብ ጉዳዮች ጊዜህን ጉልበትህንና እውቀትህን ስለሰጠህ ልናመሰግንህ እንፈልጋለን በሚል ባዘጋጁት ላይ በአጻፋው አንተም ላደረጋችሁልኝ ሁሉ አመሰግናለሁ ልትል ከአክባሪዎችህ ጋር የተገናኘህበትን መድረክ ተከታትያለሁ። ከአፍ እስከ ገደፉ የሞላ አዳራሽ፣ ምናልባትም ትዕይንቱን በኢንተርኔት የማየት እድል የገጠማቸው ሊረዱ የሚችሉት ቁጥሩ የበዛ ህዝብ በተገኘበት ታላቅ ስነ ስርዓት ተካሂዷል። እስኪ ከስሜቱ እንነሳ። ምን አይነት ስሜት አሳደረብህ? በተለያየ ጊዜያት እናመሰግንሃለን የመባሉን እድል ያገኘህ ይመስለኛል በተለያዩ መድረኮች። እንዴት ነበረ ያለፈው እሁድ ስነ ስርዓት?
እውነት ለመናገር ከፍተኛ የሆነ ደስታ ነው የፈጠረብኝ። እንዳልከው ወደ ዲሲም ስመጣ እንደዚሁ ከፍተኛ አቀባበል ተደርጎልኝ ነበረ። አሁንም ይኸው ነው የተደገመው። ከዚህ በፊት እንደምለው ይሄ ለእኔ በግል የተደረገልኝ። ህዝቡ ለሁለት ነገር ነው የሚወጣው። አንድ፣ በአጠቃላይ ላለፉት 27 ዓመታት ለዲሞክራሲ የተደረገውን ትግል እውቅና ለመስጠት በዛ የተከፈለውን መስዋዕትነት በዛ ሂደት ውስጥ ከተሳተፉት ሰዎች መካከል አንዱ ስለሆነ በእኔ በኩል እውቅና ለመስጠት፣ በሌላ በኩል ደግሞ ሀገራችን ዲሞክራሲያዊ ሀገር ሆና ማየት የሚፈልግ ራዕይ ለመግለጽ ነው እና ሁለት ገጽታ አለው። በአንድ በኩል ስላለፈው ነው፣ በሌላው በኩል ደግሞ ይበልጥ ሊሰመርበት የሚገባው ስለ ወደፊቱ ነው። ዲሞክራሲያዊ ስርዓት ሀገራችን ያስፈልጋታል። ጭቆናን ከምንጩ ማድረግ አለብን። ለአንድና ለመጨረሻ ጊዜ እፎይታ ማግኘት አለብን የሚል ራዕዩንም ለመግለጽ ነው የሚወጣው እና ያንን እገነዘባለሁ እና በግል ለእኔ የተደረገ ነው ብዬ እንትን አልመለከተው።
እንግዲህ የስነ ስርዓቱ አከባበር ምናልባትም ለአክብሮት የተሰጠው ዋጋ ከፍ ያለ መሆኑን ያህል ጠንከር ያሉ የሀገራዊ ጉዳዮችም የተነሱበት የተለያዩ ተናጋሪዎች የተገኙበት ነበር። ይልቁንም ደግሞ የአጋሮች በስደት የሚገኙ ጋዜጠኞች ከተለያዩ ቦታዎች መጥተው በየበኩላቸው የየግላቸውን ስሜትና እይታ ያካፈሉበት መድረክ ነበር። መልሶ የማግኘቱን ስሜት እንዴት አየኸው?
በጣም እንደገና የቅድም ያልኩትን ነው ደግሞ ከፍተኛ የሆነ ደስታ ነው የፈጠረብኝ። እነዚህ ልጆች እዛ በመድረክ ላይ ወጥተው የተናገሩት በሙሉ ከመጀመሪያ አንስቶ ከፕሬሱ አብረን የነበርን ሰዎች ነን፣ በኋላ ሀገር ውስጥ በተፈጠረው ሁኔታ ለመውጣት ተገደው እዚህ ከመጡ በኋላ እጃቸውን አጣጥፈው ያልተቀመጡ ናቸው። ያ ነው ቁልፉ ነጥብ። ህዝብ የሰጣቸውን አደራ አሁንም እየተወጡ ያሉ ናቸው። ሚዲያ ላይ የምንከታተላቸው ሰዎች ናቸው እና ትግሉን ጥለው አልሄዱ። አሁንም ለህዝብ ለገቡት ቃል ታማኝ ሆነው የቆዩት እና ያ በተለይ ለኔ የሚሰጠኝ ልዩ ትርጉም አለ። እና በዛ መልክ ሳያቸው በአንድ በኩል ለኔ የሰጠኝ ክብር ቃል አለ። በሌላ በኩል ግን ትግሉ ላይ አሁንም አብረን እንዳለን አልተለያየን። አሁንም ባለንበት ቦታ ሆነን እየታገለ ነው እና ያ የሚሰጠኝ ከፍተኛ እርካታ አለ። ከመጀመሪያው ጀምሮ አብረ ያደግካቸው ሰዎች ጋር ስትመጣ በጣም ደስ ይለኛል። በተለይ አንድ ነገር እዚህ ላይ ላንተ በአጠቃላይ የሙያ አጋሮችንም ሆነ ሌሎች እዛ ታዳሚዎችን በሚመለከት እዚህ ወደ ዋሽንግተን ስትመጣና ሞቅ ያለ አቀባበል ሲደረግ በኢህአደጎች በኩል የተሰጠ አንድ አስተያየት ነበረ። እሱን ላንሳለህ እና እሱ እንትን ስላለኝ ነው። በአንድ በኩል ውስጥ የሚፈጠረው ስሜት ስላለ ነው። ስለኮሮ እንትን ስላሳቀኝም እውነታነትም ስላለ ነው። ምንድን ነው ያሉት ኢህአደጎች ወደዚህ መጥቼ አቀባበል ሲደረግልኝ ወደ እውነተኛው ማህበራዊ መሰረት ተመልሳለ። ዋሽንግተን ለእኔ አዲስ አይደለችም። ከዚህ በፊት እንዳነሳው እዚሁ ለረዥም ጊዜ እንደርኩባት ከተማ
ኖረሃል፣ ትምህርት ቤትም ሄደህበታል። ከተማው የቀድሞ ከተማ እንደሆነ አውቃለሁ። ከረጅም ጊዜ በፊት ዋሽንግተን ዲሲ ነበር።
ወደ ነበርኩበት ከተማ ነው የተመለስኩት። ወደማውቀው ከተማ መስኩት። አክቹዋሊ አዲስ አበባን ከማወቅ በፊት በትክክል ያወቅኳት ከተማ ዋሽንግተን ነች እና እዚህ ውስጥ የሙያ አጋሪዎች ብቻ ሳይሆኑ እዚሁ ደግሞ አብሬያቸው ከዚህ በፊት የነበርኳቸው ሰዎች ከተዳዳሚዎቹ መካከል እና ከስር መሰረት ጀምሮ የምንተዋወቅ ሰዎች ጋር መልሶ የመቀላቀል ነገር አለ እና እኔ በዚህ ባለው ማህበረሰብ ኮራበታለሁ። ላለፉት 27 ዓመታት ብቻ ሳይሆን ላለፉት 40 ዓመታት ኢትዮጵያ ውስጥ ዲሞክራሲ እንዲመጣ ሲጮህ የኖረ ማህበረሰብ ነው። ከተበደሉት ጋር፣ ከተጨቆኑት ጋር የወገነ ነው። ድምፅ ከሌላቸው ጋር የወገነ ከገራፊዎች ጋር ሳይሆን ከተገረፉት ጋር የወገነ ነው። ያ ዳያስፖራ በዋናነት ያለው እዚህ ዲሲ ነው እና ከጓደኞች ከመዋያ አጓሮቼም ከረዥም ጊዜ በህፃነት የከማቃቸውም ጓደኞች ጋር የተገናኘሁበትም መድረክ ነበር እና ባለፈው የተደረገው ትልቅ የሆነ እርካታ የሰጠኝ።
መልካም እስክንድር፣ በቀጥታ ስርጭት በኢንተርኔት የተላለፈውን ትዕይንት የመከታተል እድል ለገጠማቸውም አንድ ሌላ ሰበዝ ከዚህ መድረክ የሚመዙ ይመስለኛል። በሀገራዊ ጉዳይ ላይ ያቀረብከው ብዙ ማወያየት የሚችል ንግግር አለ። ትልቅ አጀንዳ ምናልባትም ተቋማዊ ይዘት ባላቸው ደረጃ ሊቀርብ የሚችል የሚመስል ራሱን ችሎ እንወያይበት ቀጠሮ ይዘንበታል። ከዚያ ውጭ ግን ቤተሰባዊ መንፈስም ነበረው። ገራገሩን እንመልከት። በጋዜጠኝነቱም ሆነ በኢትዮጵያ ጉዳይ ላይ በሚደረጉ እንቅስቃሴዎች ከአንተ ጋር በንቁ ተሳትፎ ያደረገች፣ እንዳንተ ሁሉ ታስራ የነበረች፣ ኋላም ልጇን በእስር ቤት ለመውለድ የተገደደች፣ ከዛም ወጥታ በስደት አንተ እስር ላይ ባለህበት ጊዜ ከልጇ ጋር እዚህ ሀገር የመኖር ግዴታ ውስጥ የገባችው ባለቤት ሰርካለም ፋሲልም ከአንተ ጋር ተከብራለች በዕለቱ። እንዲያውም ያን ለማካካስ በሚል መንፈስ በአስተናባሪው ታማኝ በየነ ከመድረኩ እንደተገለጸው የሙሽራ ጊዜያችሁ እንዲመስል የሙሽራ ዜማ ካባ ደርባችሁ በመድረኩ ላይ የታያችሁበት ትዕይንት ነበር። እንግዲህ ይህን መሰል ቀለም ነበረው፣ ቤተሰባዊ ይዘት የነበረው ዝግጅትም ነበርና አንተ በአገራዊ ጉዳይ በፖለቲካ ላይ ወደሚያተኩረው ታዘነብላለህና እስኪ ደግሞ ስለ እሱ አጫውተን እስክንድር።
በጣም ልቤን የሚነካ ነገር ነው አሁን ያነሳልኝ። ባለፉት 20 ዓመታት ውስጥ እኔና ዘርካለም ለራሳችን ጊዜ አግኝተን አናውቅም። ከተገናኘን በነገራችን 20 ዓመታት የራሳችን ኑሮ ኖረን አናውቅም። ኑሯችን ትግል እና ትግሉ ውጦናል፣ ህይወታችንን ውጦታል። እና በተለይ ባለፈው 6 እና 7 ዓመት ተኩል አሁን መጨረሻ ላይ በታሰብኩበት ጊዜ ከፍተኛው ጫና ከኔ ይልቅ እሷ ላይ ነው የነበረው። እና በዚህ ሁሉ ሂደት ውስጥ በዚህ ባለፉት 20 ዓመታት ውስጥ በነበረው ሂደት ውስጥ በተለይ ደግሞ ባለፉት 6 ዓመት ተኩል 7 ዓመታት ውስጥ በነበረው ሂደት ውስጥ አንድ ቀንም ሰርካለም ትግሉ መረረኝ ብላ የምታውቅበት ጊዜ የለም። ሁል ጊዜ የምታስቀድመው ትግሉን ነው። እኔ አልደላኝም፣ ሌሎች ጓደኞች ይሄን ሲያገኙ እኔ አላገኝም፣ ወይም ሌሎች ቤተሰቦች እንደዚህ ሲያገኙ እኛ ይሄን አላገኘንም የሚል አንድም ቀን ኮምፕሌን ስታደርግ ሰምቻት አላውቅም። እና በከፍተኛ ደረጃ አድናቂዋ ነኝ። እርግጥ ይሄ ብዙ ሰው ስለ ባለቤቱ ስለ ትዳር ጓደኛ እንደዚህ እንደሚላቃለሁ፣ የእኔ ግን ምናልባት ለየት የሚያደርገው ምናልባት እኔ ብቻ ሳልሆን ይህ መመልከት የምችለው ህዝብም መመልከት መቻሉ ይመስለኛል። ከዚያ ባሻገር ከሷም በስተጀርባ በነገራችን ላይ አሁን ስማቸው ማይጠቀስ ቤተሰቦቿም አለ። ቤተሰቦቿም እሷ እቺ ልጅ ከኔ ጋር ከተገናኘችበት ጊዜ አንስቶ ያለፈችበትን የመከራ ኑሮ እየተመለከቱ ነው የኖሩት። እነሱም አንድ ቀን የምሬት ቃል ከአንደበታቸው ወጥቶ አያውቅም። እናቷ ኢትዮጵያ በነበርኩበትና ስር ቤት በነበርኩበት ጊዜ ስንቅ የሚያመላልሱኝ የነበረው የሚጠይቁኝ የነበረው እሳቸው ነበሩ። እሳቸው ባይኖሩ ኖሮ ነው ያሁን ጥያቄ አልነበረኝ ማለት ይችላል። እሳቸው ከልጃቸው በላይ ነበር የሚመለከቱኝ። እና በአጠቃላይ ሰርክ አለምም ሆነ ቤተሰቦቿ የትግሉ አካል ሆኖ ነው የኖሩት። እና ባለፉ 2 አስርት ዓመታት ያንን ሲያደርጉልኝነት አማኝ በጣም 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 ውስጤ ከፍተኛ እርካታ ነው ያደረብኝ። ልነግርህ አልችልም። ቃላቶች እንዴት ነው በቃላቶች ሊገለጹ የሚችል ብትለኝ የለኝም ቃላት ያለውን ስሜት ለመግለጽ።
ድንገተኛ ነበር እስክንድር። እስኪ ስለ ሙሽርነቱ ሙሽራ ልጓችን
ያእኔ ምንም የተነገረኝ ነገር የለም። ሰርክ አለምም አታውቅም፣ እኔም አናውቅም። እዚያው ላይ ሰርፕራይዝ ነው ያደረጉት ማለት ነው። እንደ ድንገት ነው ላያችን ላይ ያደረገው። ታማኝ ለመድረክ የተፈጠረ ሰው እንደምታውቀው አድናቂው ነኝ። ትልቅ አክቲቪስት ነው። እኔና እሱ አክቲቪዝም ብቻ ለሚያገናኘን ጓደኝነትም ነው ወንድማማችነትም ነው እና ይሄ ታማኝ ነው። ይሄን ያቀነባበረው ተሳክቶለታል። ምንም አደረገ እሱ መድረክ ላይ ይሳካለታል። እና በጣም አስደምሞኛል፣ አስደስቶኛል። እኔም ብቻ ሳይሆን የዲሞክራሲ አፍቃሪ የለውጥ አፍቃሪ የሆነውን ኢትዮጵያ በሙሉ አስደምሟል፣ አስደስቷል ማለት እችላለሁ። እና የነበረው ፊድባክ በጣም ከፍተኛ፣ በጣም ደስ የሚል ፊድባክ ነበረው። እና በዚህ መንገድ ነው መለከት።
መልካም። በደመቀ ስሜት በጥሩ መንፈስ ነበር የተጋራችሁት። ባለቤት ሰርክ አለም ፋሲልም የደስታው ተካፋይ እንደሆነች ተስፋ አድርጋለሁ። እስክንድር፣ በዚህ መድረክ ላይ ቀደም ብዬ እንደገለጽኩት ምናልባትም ከእስር ቤት በኋላ የሚቀጥለው የህይወትህ ምዕራፍ ልታደርግ የመረጥከውን ከጋዜጠኝነቱም በላይ ኢትዮጵያ ውስጥ በሚካሄደው አሁን እየታየ ባለው ለውጥ ውስጥ ቀጣይ ሚና አለብን፣ ህዝቡ ያስፈታን እንድንታገል ነው በሚል ደጋግመህ በተናገርከው መንፈስ ትልቅ አጀንዳ አቅርበሃል። ረጅም ደቂቃዎች የቆየ ንግግር አሰምተሃል። በርካታ ጭብጦችን አንስተሃል። ይህ ራሱን የቻለ ውይይት የሚጋብዝ ነው። እያንዳንዶቹን ያነሳሃቸውን ጭብጦች እያነሳን እየፈነከትን ምናልባትም ክርክር ጭምር ሊጋብዝ ይችላል። ብዙዎችን የሀሳቡ ተጋሪ እንዲያደርግ በምናስበው መድረክ በሌላ ፕሮግራም ልንነጋገር ከስር በወጣ ማግስት የነበረን ቀጠሮ ብልጭ ለማድረግ ያህል ዛሬ ተገናኝተናል። በሚቀጥለው ሳምንት በሰፊ ውይይት ምናልባትም ላይ መልሰን እናገኝሃለን። እግዜር ይስጥልኝ። ላሁኑ
በጣም አመሰግናለሁ አሉላ። የሚቀጣይ ውይይታችንን በጉጉት ጠብቃለሁ።
Ich war spät auf Jahre in der Tür. አካባቢ ኮንፈር ይገኛል ትብት
እናመሰግናለን። በድጋሚ እንግዲህ 15 ቀን ሰዎች ወለን ይያሉ
ለክላሁን ደስሰ ቆየት ያለው
ዘንድሮ 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 የስንቱ ተወርቶ የስንቱ ተነቆ ዘንድሮ በማደሩ ተዋሃደና መጥቶ ከደና ጋር ተማታብለና ብዙ አመቶች አልፈው ዛሬ ነካንና ያስቀን ጀመረ እግራ ገባንና
አድማጮች አሁን የመጨረሻ ዜና እናነባለን። በኒካራጓ መዲና ማናጓ ትላንት በተለያዩ ሁለት ጥቃቶች 8 ሰዎች ተገድለዋል። ትላንት ማለዳ ላይ ጭምብል ያጠለቁ ሰዎች በአንድ መኖሪያ ቤት ላይ 3 ሞሎቶቭ ኮክቴል ወርውረው 4 ጎልማሶችንና 2 ልጆችን ገድለዋል። ሁሉም የአንድ ቤተሰብ አባላት ናቸው። በሰዓት ከጋዩ ቤት በህይወት የተረፈ አንድ ሰው ጥቃቱን ያደረሱት የፕሬዝደንት ዳንኤል ኦርቴጋ ታማኝ ወታደራዊ መኮንኖች ናቸው ይላል። የፖሊስ መስሪያ ቤት በሰጠው መግለጫ ግን ጥቃቱ ያደረሱት የወንጀለኛ ቡድን አባላት ናቸው ብሏል። በሌላ በኩል ደግሞ የማዘጋጃ ቤት ሰራተኞች፣ ፖሊሶችና የአካባቢው ነዋሪዎች ከማናጓ አውራ ጎዳና ላይ መሰናክሎችን ሲያነሱ ጭምብል ያጠለቁ ሰዎች በሁለት ሰዎች ላይ ተኩስ ከፍተው በእሳት እንዳቃጠሏቸው ብሔራዊ ፖሊስ ገልጿል። የአሁኑ ጥቃት የተፈጸመው ግጭት ቆሞ የዓለም አቀፍ ግብረ ኃይል ከቅርብ ጊዜያት ወዲህ ጸረ መንግስት ተቃውሞዎች የተካሄዱበትን ምክንያት እንዲመረምር የኒካራጓ መንግስትና ህዝባዊ ቡድኖች በተስማሙበት ወቅት ነው።
የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ በቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም
ደህና ደሩ።